ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል።
ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ግንቦት 23 ቀን 2013 ዓ.ም ተመረጥ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ሰኞ ግንቦት 23 ቀን 545 ቀናት አለፋቸው።
ወጣቶቹን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ?
በቅድሚያ ዜና በማስከተልም የሽግግር ሂደት ለማን አይለጉታከት በሚል ርዕስ የቀረበውን የዕለቱን የፍኖተ ዲሞክራሲ አደታ እናቀርባለን። በመጨረሻም በ2005 ዓመተ ምህረት የወጣውን የዲሞክራሲ እትም
ቀን የፈጠው ቅል ድንጋይ ይሰብራል። ወያኔ የከፍፍል ፖለቲካውና መዘዙ
በሚል ርዕስ የቀረበውን አሰምተን የመጀመሪያው ክፍል ዝግጅታችን ይጠናቀቃል። የሽግግር ሂደት ለማን አይለጉት ሀኬት
ሰኞ ግንቦት 23 በአዲስ አበባ የጥቁር አንበሳ ሆስፒታል ሰራተኞች ሰላማዊ ሰልፍ ማድረጋቸው ታውቋል። በዚህ ምክንያት የተወሰኑ የከተማ መንገዶች ለተወሰነ ጊዜ ተዘግተው እንደነበር ታውቋል። የሆስፒታል ሰራተኞች ዋና ጥያቄው በኮቪድ-19 ምክንያት ለሆስፒታሉ ሰራተኞች ተፈቅዶ የነበረው የትርፍ ሰዓት ክፍያ በሆስፒታሉ አስተዳደር በመታገዱ መሆኑን ተናግረዋል። በኮቪድ-19 የታመሙ ሰዎች በርካታ በመሆናቸው የሆስፒታሉ ሰራተኞች ለረጅም ሰዓታት ያለ እረፍት ሲሰሩ እንደነበሩ ይታወቃል። ሰራተኞቹ ጥያቄያቸው ካልተመለሰ የሥራ ማቆም አድማውን እንደሚገፉበት ገልጸዋል። የኢትዮጵያ ኦርቶዶክስ ሲኖዶስ ከግንቦት 17 ቀን ጀምሮ ሲካሄድ የነበረውን ጉባኤ ያጠናቀቀ ሲሆን በስብሰባው መጨረሻ ላይ 12 ነጥቦችን የያዘ መግለጫ ወጥቷል። ጉባኤው ስለ አገር ደህንነትና ለህዝቦች አንድነት፣ ከቀያቸው ስለተፈናቀሉና ለስደት ስለተዳረጉ ዜጎችም ጉዳይ እንዲሁም በተለያዩ አካባቢዎች ለሚታዩ አለመግባባቶች በትኩረት የተነጋገረ መሆኑ ገልጾ እነዚህን ችግሮች በውይይት በመግባባትና በይቅርታ መፍታት እንደሚገባ ተስማምቷል። በኢትዮጵያ በተለያዩ አካባቢዎች በተፈጠሩ ግጭቶች ምክንያት የጠፋ የሰው ህይወትና ከቀያቸው የተፈናቀሉ ዜጎችን በተመለከተ በየአገረ ስብከቱ ተጣርቶ እንዲቀርብ ውሳኔ ያሳልፏል። የኢትዮጵያ ተዋሕዶ ቤተክርስቲያን የአምልኮ ስፍራ ስምና እስከዛሬ ተጠብቆ የቆየው ክብሯ እንዲሁም በምዕመናን ላይ እየደረሰ ያለው ሞትና ስደት በባለስልጣናት በኩል ትኩረት ሊሰጠው የሚገባ ጉዳይ መሆኑን ማሳሰቧል። የውጭ አግራት በሀገር ህልውና ላይ ያያደረገ ያሉት ጣልቃ ገብነትንም አውግዟል። ህዝቡም አግራዊ አንድነቱን በመጠበቅ አገሪቱን ከውጭ ወራሪ መከላከልና ለማቱን የማፋጠን ኃላፊነቱን እንዲወጣ ጥሪ አድርጓል። የኢስሙላው ምርጫ በተለያዩ ችግሮች የተተበተበ መሆኑ ሲዘገብ መቆየቱ የሚታወቅ ሲሆን አሁንም የተለያዩ ችግሮች እየገጠሙት ከቦርድ ተብየውና ከተቃዋሚ ድርጅቶች መግለጫዎች ማወቅ ተችሏል። የኢስሙላው ምርጫ ሲታቀድ ከትግራይ በስተቀር በሁሉም የኢትዮጵያ ግዛቶች ይካሄዳል ተብሎ ተነግሮ የነበረ መሆኑም የሚታወቅ ሲሆን በአሁኑ ወቅት በሰባት ክልሎች ውስጥ የሚገኙ በርከት ያሉ የምርጫ ጣቢያዎች በመጨረሻ በተጠቀደው በሰኔ 14 ቀን ምርጫ የማይካሄድባቸው መሆኑን ቦርዱ ሰብዬው አስታውቋል። ከተጠቀሱት መካከል በቤኒሻንጉል ጉሙዝ 4፣ በደቡብ አካባቢ 4፣ በሐረሪ 3፣ በሶማሌ 14፣ በአማራ 8፣ በኦሮሞ 7፣ በጋምቤላ 2 የምርጫ ጣቢያዎች በምርጫ የማይካሄድባቸው መሆኑን ታውቋል። በእነዚህ ቦታዎች በተባለው ቀን ምርጫ እንዲካሄድ ያልተደረገው በአንዳንድ አካባቢ የጸጥታ ችግር ምክንያት ምዝገባ ባለመካሄዱ፣ በአንዳንዶቹ ላይ ደግሞ ምዝገባው ተጀምሮ በመቋረጡ ሲሆን በሌሎች ላይም ጉልህ የአሰራር ችግር በመኖሩ ነው ተብሏል። ይህ በእንዲህ እንዳለ የገዢው ፓርቲ አባላት ህዝቡን እነሱን ካልመረጠ ምርጥ ዘርና ማዳበሪያ እንደማያቀርቡላቸው በማስፈራራት እንዲሁም የተቃዋሚ ድርጅቶች እጮች በማዋከብና በማሰር ወንጀል እየፈጸሙ መሆናቸውን አንዳንድ ተቃዋሚነን የሚሉ ድርጅቶች ክስ እያቀረቡ ሆናቸው ታውቋል። በአለፈው ሳምንት መጨረሻ ላይ ራሱን የኦነግ ጦር ብሎ የሚጠራው አሸባሪ ቡድን ቀደም ብሎ ይዟቸው የነበሩትን 3 ቻይናውያን መልቀቁንና ለዓለም አቀፉ የቀይ መስቀል ማህበር ማስረከቡን ቀይ መስቀል ለዜና ተቋሞች በሰጠው መረጃ አረጋግጧል። 3ቱ ቻይናውያን የተያዙት በወለጋ መንሲሙ በተባለው ቦታ ሲሆን በማዕድን ስራ ላይ ተሰማርተው እንደነበሩም ተነግሯል። ስለ ሰዎቹ መታሰርም ሆነ መፈታት ከአገዛዙ በኩልም ሆነ ከቻይና መንግስት በኩል እስካሁን የተሰጠ ይፋ መግለጫ የለም። ግብጽ ለጅቡቲ የሰጠችውን 8000 የነፍስ ወከፍ የጦር መሳሪያ ወደ ኢትዮጵያ ግዛት መግባቱን አንድ በመካከለኛ ምስራቅ የሚታተም አልሰላም የተባለ ጋዜጣ ዘግቧል። ጋዜጣው ወደ 8000 የተለያዩ የቡድንና የነፍስ ወከፍ መሳሪያዎችን ቁሳቁሶችን የጫነ አንድ ግዙፍ የግብጽ አውሮፕላን በጅቡቲ ማረፉንና እነዚህ መሳሪያዎች በጅቡቲ ስልጣና ሲያደርጉ ለነበሩ ከ500 በላይ ለሚሆኑ ሚሊሻዎችና ለሌሎችም አሸባሪዎች የሚሰጡ መሆናቸውንም ገልጿል። ከቅርብ ጊዜ ወዲህ በአፋርና በሶማሌ ወሰን አካባቢዎች ግጭቶች እየተስፋፉ መሄዳቸው ሲነገር መቆየቱ የሚታወቅ ሲሆን ወደ አገር ውስጥ የገቡ መሳሪያዎች በአሸባሪዎች እጅ ወጥቀው ብዙ ችግር ሊያስከትሉ ይችላሉ የሚል ስጋት ተፈጥሯል። የግብጹ ፕሬዝዳንት በቅርቡ ጅቡቲን ጎብኝቶ ወታደራዊ ስምምነት ማድረጉ የሚታወቅ ሲሆን ከዚህም በፊት አንድ የግብጽ ከፍተኛ ጀነራል ወደ ጅቡቲ አቅንቶ ከጅቡቲ ባለስልጣኖች ጋር ውይይት ማድረጉንም ጋዜጣው ዘግቧል። አድማጮቻችን የለቱ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ። ከመምን ፈሰላት ሀገርን ፍራ አይደፋትን ተላት ይስማላ በቃ የናት ምራፋጀው የማይቆን ቅያስ ነው ከንቱ ደውልማችሁ ትክበዘበቱ አልፋችሁ ከርቆ
ወሰኝና አማራጭ የለሽ ለሆነው የሽግግር ሂደት ተጻራሪ በመሆን የቆሙትን ክፍሎች እንደሚቀጥለው ልንፈርጃቸው እንችላለን። አንደኛ ምን ማለት እንደሆነ ማወቅ መረዳት ተስኗቸው ግን የጥራዝነጠቁ ኮሎኔል የገደል ማሚቴዎች የሆኑ፣ ሁለተኛ የሽግግር ሂደት ተጀምሮ ወደ ሽግግርና ህዝባዊ መንግስት መስረታ ከተከደ የሚደርስባቸውን ጉዳት እየተረዱ ከኮሎኔሉ እስከ ፈረንጆቹ አረቦቹና ግንበቶቹ ያሉትን ሁሉ ይጠቀልላል። የሽግግር ሂደት ግን አማራጭ የለሽ ለመሆኑ እንደገና ክርክር መግጠሙ ባያሻንም አሁንም ተደናብረው በመማር ፈንታ መተቸት ማውገዝ የመረጡ ስላሉ እስኪገባቸው ማስረዳቱ ግዳጃችን ሆኖ ጊዜ ያባክኖብናል። لمن لو مرجا تلانتم زاري مولتوال يمالي مفنقل منغستاد راديوكي مفنقل سيادر قلنا سلطاني زو أسراس منتور شغقر مرچان نادر قال نسيلو مونياتشون فلقو يالناتشو أهل مكنيات النبارم يشغقر هلات يغر ودد درجتوكين خلوي يتناس من منت اياك انجي تكيت مكون نوشوين مراسون كولونيل الشاغريال قبز يميوسنو تايد اللام سيبيلوچ يتبالو تازاجنا دمس البابون ببتنا كولونيلوچ وسانج بميون ببت يرباش غقرائي كهدم يوانو ميناو كولونيل غويتو يتبالو شغقر بالوت بنبارولاي مفنقلا كهدو راسون بچنيا پريزيدنت سيلو شوما والتدراوي أستدادر سفنا مالتي كاللال جزياوي والتدراوي أستدادر درد يمي بالقود لمناوكو جزياوي سايهون زال عالماوي ليهوني كجرنا أسرا سبات أمت بدما تشنتات بوئي سفنا بننا قزازا انتنال يعنيم تنكرا من قصدي أسفل لغنال شلو يموغتون باندو تشنا لفسفس موروش نبرو يسودان نم هزب تقل ساودي ناقبس بغنبارونون دي ندجنا قفوت مستر عيد اللم يشغل قرون وقت وان هلافي لنسو يادرو ناكا ودك أو بشير قارهونو هزبن يشفت شفو يجان جاويد ميليشا عزاج جنرالو تشنا كولونيلو تشونو يسودان شغل قر زاري بمنقدا قر لينو والتدرو تشو سيبلو تشنا بارو بالمولو سلطان دميونو متنبايم بيتشالال يزيه كل مكنياتو يشغل قرني دات براسو حديد لاي ليادر قتنا لأسكيدوتم على مفلقات شونو نقر عالمون بافتي مدفتو خايلوش تكفافلو باللبت يشغل قري دات اي سرام ليلون كجاج لوال شغل قري تبالوكو سممن نتبامات ارونا لينور بالمچالونو ليوها ليو هايلوش تسباسبو توايتو اركن فلقو بشغل قري دات اقارا مفتيه فلقو يتبالوكو يمنات شغرنا انكفاتي ميون ليونات كراني سلالمنو كان دي قبز الشاقارينتنا مفتيه بلاينا بتشالي يمن لايفي بياتانا ينغولوش توايتو ميامتوت مفتيه اندم يونم منم ترتر يلوم بيبوتاو اندايينو اندم مننايو يفتونو شغق قريدت واننا طلاتوش بقل سلطان تميابدو كولونيروش ناتشو هزب وصانينتو لما صالفو يسطاتشونا براسو لاي سفرون دي تشاوتو بد بمفقدو يهو براساتشن تمكرو دمن باقا برن داينو يتشاوتو بنال يتشفرو بنال دم يفلكسونال اقالي بلوهم يفجونال يالون اق مننايون تاون لكولو ليلوك يسطا هزب اكو اق ان يلوهم ليلونيتان السمورو تشمبركتوال يسلطان منشنا مسارات لمهنو من هونو بمال أفريكا بطالي بيتو بيشيك قرني دات عشاف فرن بلو ياهو ياجينا تشاونا مباغننا قزازو تشيني مسرطو تخلو ياغرنا يهزب ساكوك عباباسو عباراكاتو نجي يامتو تمفتيه يلم آلي يميلون يدرقم يويانيم اهونم دقمو يلي يلا تشو زرنوش لب تماماننا قبتارقاشوش بچا ناتشو لهاقر سريتن يمي فلق أنا أقرر الدار كله كشك قريتا ليا ليلة مارتن يميك عرب أيهونم زرن يوتشو يقرر أشتنو نويتان دب باباسو تنا وسرسبن دادر رقوت منم ترتر يلاوم مالتم ودشك قرقوزو كبجوال جين يتشال عمارتن لياك عربو يتشالو يلوم ينن إدات مكاومنا أنباغنن أقزازن بشفن سن مرة مدنجي كولونيلو الرامبانا قبو سيرغت إتيوبيان يقربم يروكم دقا في أساق طواتال رجتو يتراب يابلوتن ينكز هلاتشون ساتون بلو ولتابي سوننجي زارين هزب سيرراب النسون كمال منوش ليلة موشا على الزقا الجم ما النس لسلطانة بكو ما النس ويانين أصرفو سرات لواتن هزبوي تقل أجانا قفلت إتيوبيا بكولونيلو مقنوبيس بوليتيكا بأفريكا غربيتو تشاتشن زندم كاللال اندتوهن أدرغو أغال طوات اللنجي بمها يموتشو دمك أننا قدوينتوشو ديبلوماسيا ويجزو كمدامنا برليلا يغن يتشو فايدا يلم قرطكان سيمتا بتشاتشن النن أف بتشارغمو يتعلاتن كاتو شارو كيتوان مدفن أي مكتم دبدابي جتنم آقوامم إزياوي كزباوي منغست مفكرن إيها بابا مجمّرها سيانسا كلهم إتيوبياوي مكرو مفتيه بغارا إجن بميل ሆና ቸውንጂ ስልጣንማ የኔ ብቻ ናት በሚል እብሪታል ነበርም ጭቆን ወታደሮችና መኮንኖች እንደዛሬ አቅላቸውን ያላጡ የብሔርነን ያሉ ድርጅቶች ወዘተ የዚህ ስብስብ አካል ይሆኑ ዘንድ ዘርዝሮ ማቅረቡም ማን ሊከድ የሚችለው አይደለም የወያኔ መጋጃዎች በታወሩት ቀጥለው የ60ው ትውልድ ይያሉ ሊያወግዙ የሚመክሩት ያው ቀጣይ የወያኔ ቅጥረኞች መሆናቸውን ሊደብቅ የሚችል አይደለም ዛሬም በተቻለ ሁሉን አቀፍ የሽግግር ሂደት ይባልና እስቲ መከታያው ዘሬና መንገድ ሲጠፋን ይታይ ጸረ ሽግግሩ ጎዳና የወያኔ ምርጫ ሂደት ግን ያየነውን የ27 ዓመት መከራ አባይን በጋቢሳ ተክቶ የሚቀጥል እንጂ ለሀገር ከቶም የሚበጅ አይደለም እነሽመልስና ጋቢሳዎች ደግሞ ይበልጥ የጠበቡና ያበዱ በመሆናቸው ባጭር ጊዜ አማራን ኢትዮጵያን ሲያጠፉ የሚታያቸው ቀጅራሞች በመሆናቸው አገራችንን ለነውጥና እልቂት የሚያጋልጡ ናቸው። ዝም ከተባሉ አገር ባያጠፉ እንኳን ከፍተኛ ጉዳት ያደርሳሉ። የነጃሌ ዚያድን አገር ሊያደርጉን ይጥራሉና ይዘም እድልም መሰጠት ከቶም የለባቸው። ለሐቀኛው ሽግግር መቆም መታገል ይገባናል ማለት ነው። ምርጫም ይሉትን ቦልት ከትቢያ መደባለቅ ያስፈልገናል ማለት ነው። ነገሌ እገሌ ጣራፈቻችን ናቸው ሲሉ ደምን ከመገበር በፊት እናንተ ማን እኛ ማን ጥያቄን ማስቀደም አለብን ማለት ነው። በባድመ ጦርነት ማግደውን ምን ውጤት እንደተገኘ ማመዛዘን የግድ ይሆናል። ኮሎኔሉ በመሰረቱ ደግሞ ፍጥረቱ ከማን ከተባለ ከወያኔ መሆኑን መርሳት የለብንም። ለሽግግር መንግስት አንተ ያስተላለፍነው መልእክት ሁሉ ማጤን የግድ ነው። ማን ይናገር የተመረመረ ያወቀ ማን ይቀባጥር የታወረ አንጎሉ የተሸናከለ ከዚህ ውጭ አቆ የለም። ኢትዮጵያዊነት አቸናፊ ነው። ዘረኞችን በጋራ እንታገላቸው። ያፋን ያገኘንበቱ ከህይወት አሰፋ የታፈስንበቱ የታሰርንበቱ የቆሰልንበቱ የደማንበቱ ቆሻሻ ግንካልሲ የጎረስንበቱ አጣና ጉማሬው ጩቤና ጉጠቱ ወቴላዳ ስቃይ መከራን ግልጡ መራር የሞት ጽዋ የጨለጥንበቱ እሱ ነው ሀብታችን ይሃዘን ይሃባን ያገኘንበቱ ይሃ ወልያችንን እነኛን ቆራጦች የፈጠርንበቱ ይላሉ ይሃባዎች ቃሉም ማይታበል ይስማልኝ ሁሉም ሰው ልብ ያለው ልብ ይበል እውነት ነው ያልነበሩበትን ነበርን ባይ ጣፊ ሐሳዌ መሲሃን አስመሳይ ቀጣፊ በይሃፖች ስም ከገዥ ተለጣፊ ፖለቲካን ከጫፍ ከላይ ላይ ቀርጣፊ መሰረት የለሾች የውሃ ላይ ኩበት ትግልን አናጣፊ አንጀኞች ናቸው ቁንጽል አገራጥፊ የታሪክ ስምና አርማ ማረክ ፈርጠው ጣፊ እጅ ያባጥ ይፍ ነው ቆሻሻን አይወድም ሲሸተው ያማዋል ግም ሰፈር አይሄድም አው ግም ሰፈር የሚሄድ ወዳደርና አንጃ ባንዳና ለክስክስ ያምባገነን ቅንጃ ከኦነግ ከሸኔ ካብን ወዳ ካንጃ ተዋ ጠይቁኝ አዴፋ ጅማት ነው ብልጽግና ቋንጃ ኮ እግር ከወርቻ ስረው የሚያደባዩአችሁ ጨካኛ ረመኔ ሹም ይያሉላችሁ ምን ነው ወሃፋ ምን ነው በጭቆኑ ተከፈታፋችሁ እስኪ ቅድሚያ ይስዳቱ ከቀሻታችሁ አው መዳረሻው ጠፍቶት የሚቃጅላችሁ አገራችሁ ቀሮ መንጋ ያለላችሁ ለምን በያባ ለምን በያፈ ትላገጋላችሁ አረደም የጠጣ ጭራቅ አለላችሁ እሱን አንድ በሉት ይሃፋ ምን አለ ተው ተባካችሁ ንጹህ የሰው ደም ባልጸዳው እጃችሁ ጽፋችሁ ትከስት በትኩ ያመሯችሁ ጎዛ ካሪንጂ ሌላ እንደሌላችሁ ያፋ ብዙ ቀን አይቶታል ዘባችሁ የሚያደርገው ያጣም ከቶ ዝም አላችሁ አዎ እርሶ ጋሼ ጦቢያ የበላይ ንጉሥ ዶክተርዬ አካም ከመይ 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 ያገርና አደይ ወላድተይ እስኪ መልሱልኝ ኢትዮጵያ የታለይ ባንዳ ተቀምጦ አርበኛን መነዝነዝ የሞተን ረስቶ ያልሞተን መገነዝ የመታመም ይሁን ወይም የመደነዝ ኧረ አንዱን ይንገሩኝ በሚያምታታ ነገር ከቶ አያደናግሩኝ ይሀፓ ሞተ እንጂ መስዋዕት ገበረ መጥፎ ታሪክ ሰርቶ ስሙን አልቀበረ እንዴታ ከበርቴን ገፍትሮ ጽፈኛን ያቀፈው የላባደር መሪ ይሀፓችን ለፊው ሌሎች እንዲኖሩ ለሌሎቹ ሞቶ ቅድሚያ ተሰዋ እንጂ የእርሱን ሕይወት ትቶ የሕዝብ አብታልነካ አልበላ ቀምቶ አዎ በልቶ ጠግቦ አልተፋ ድሃ አልመዘበረ ይልቅስ በትግሉ በማይሞት ተግባሩ በሕያው ምግባሩ ስሙን አከበረ በኅብር ቀለሙ ደም አፍስሶ ጻፈ የአባቶችን ገድል በጽናት ዘከረ ታዲያ በምን አበሳው ነው በምንስ መከራው አፉን ባልጠረገ ባለጌ መሐይም ይሀፓ የሚጠራው ይሀፓ ገንጣይ አይደል ደም አፍስሶ አልጠጣ በእጁ ምንጫ ሊያዘ አገር ሸጦ አልመጣ የእናት አገር ክብር ዳር ድንበር ይከበር ፍትሕ ይስፈላለ ጭቁን አይመዝበር እንዴት እርስዎና ተከታዮችዎ ሌት ቀን ረፍት አጡ እንቅልፍ ነሳዎ እባክዎን ተዉ ኢህአፓን በክፉ ማንሳት ይቅርብዎ ትርፉ ትዝብት ነው አይጠቅምም ለእርስዎ አራት ኪሎ አልመጣ እርስዎንም አልጠራ ወንበር አልጠየቀ ዙፋን አልተጋራ ታዲያ እስከ መቼ ነው ሆነው ባላጋራ አገር የሚገዙት የግራ ወንጋራ ኧረ ምን ዕዳ ነው ግራጋቢው በዝቶ ሕዝብ እየዋዠቀ አቋሙን ረስቶ እየወላለቀ እኛ ተቸጋሪ እናንተ ተደሳች ሆነናል ዘንድሮ የእኛ ልብ ወላጪ የእናንተ ደግሞ አሳች አብን ሆነ ትህነግ ኦነግ ሆነ ኦዴፓ ሻቢያም ሆነ ኦነግ ኢዜማ አዴፓ ጠቅላይ ፊታውራሪ ራስ ብልጽግና በዝንጀሮ ቆንጆ ጦጣ ተብገንግና እኔን እኔን አለች አይሄ ብልግና
ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን ልዩ እትም ሚያዚያ 2005 ዓመተ ምህረት ቀን የሰጠው ቅል ድንጋይ ይሰብራል ወያኔ የክፍፍል ፖለቲካውና መዘዙ በቅርቡ ከቤኒሻንጉል እና መተከል ክልል የአማራ ብሔር ተወላጆች በወያኔ ባለስልጣናት በግፍ መባረራቸውን ተከትሎ በአገር ውስጥም ሆነ በውጭ የሚኖሩ ኢትዮጵያውያን የውጭ መንግስታትና የዓለም አቀፍ ድርጅቶች ከፍተኛ ተቃውሞና ወገዛ ሲያደርጉ መቆየታቸው ይታወቃል። ይህ በአማራ ዜጎቻችን ላይ የደረሰው ግፍና በደል ብዙ ቁጣና ቁጭት የቀሰቀሰ ከመሆኑ ባሻገር ወያኔ ስልጣን ከያዘ ጀምሮ እየተከተለ ያለው የከፍፍልና አገር የማጥፋት ፖሊሲ በኢትዮጵያዊነት ላይም ሆነ በአገር ሉዓላዊነትና በሕዝብ አንድነት ላይ እየፈጠረ ያለው ጠንቅና መዘዝ አሳሳቢ ደረጃ ላይ መድረሱን የሚያመላክት ሆኗል። ባለፉት 20 ዓመታት ወያኔ በፈጠረው የጎሳ ፖለቲካ እንዲሁም ቋንቋንና ብሔረሰብን መሰረት አድርጎ በተዋቀረ ክልል ምክንያት በብዙ መቶ ሺህ የሚቆጠሩ ወገኖቻችን ህይወታቸውን ማጣታቸው ከቤት ንብረታቸውና ከቀያቸው መፈናቀላቸውና መሰደዳቸው ታሪክ የመዘገበው ነው። ሁሉንም መዘርዘር ባይቻልም የተወሰኑትን ላብነት መጥቀስ ይቻላል። ባርባጉጉ በበደኖ ባሰቦት ባሰሶ አማሮች ተጨፍጭፈዋል። ከቤት ንብረታቸው ተባረዋል። ከባሌ ከአርሲና ከሐረር ያማራውም ሆነ የሌሎች ብሔረሰብ አባላት ከቀያቸው ተፈናቅለዋል። ከጋምቤላ አማሮችን ለማስወጣት ሙከራ ተደርጓል። ደቡብ ውስጥ በጉጂና በጌዲዮ በጉጂና በቦረና በቦረናና በገሪ መካከል ግጭቶች ተፈጥረዋል። የሲዳማ ብሔረሰብ በደቡብ ክልል ውስጥ መጠቃለሉን ተቃውሟል። የስልጢ ብሔረሰብም ጉራጌ አይደለንም በማለት የመገንጠል እንቅስቃሴ አድርጎ ተግባራዊ ሆኗል። ከደቡብ ክልል ቤንች ማጂ ዞን ከጉራ ፈርዳ ወረዳ አማሮች ተባረዋል። ሐረር ውስጥ በሐረሪና በኦሮሞ መካከል ግጭት ተፈጥሯል። ባሶሳ በበርታ በኦሮሞና በአማራ ብሔረሰቦች መካከል በተለያየ ጊዜ ግጭት ተቀስቅሶ በርካታ ሰዎች ሕይወታቸውን አጥተዋል። ወዘተ ወዘተ። ለዚህ ሁሉ ምስቅልቅል ሁኔታ ምክንያትና ምንጩ የወያኔ ክፍፍል ፖለቲካና አለተቀናቃኝ በስልጣን ላይ ለረጅም ጊዜ ለመቆየት የቀየሰው ቋንቋንና ብሔረሰብን መሰረት ያደረገው የክልል ፌዴሬሽን ነው። ይህ የክፍፍል ፖሊሲ የኢትዮጵያን የረጅም ጊዜ ታሪክ የሚክድ ሲሆን አገሪቷ በ1982 ዓመተ ምህረት በተለያዩ ብሔረሰቦች አድቦል ብለው የሰሯት ግን በማናቸውም ጊዜ ሊያፈርሷት የሚችሉ አዲስ አገር ነች በሚለው ፍልስፍና ተመስርቶ የተቀረጸ ነው። ይህ የክፍፍል ፖሊሲ ለሀገርና ለሕዝብ አንድነት እንዲሁም ለኢትዮጵያዊነት ስሜት ቋሚ ጠንቅ ከመሆኑ ባሻገር የወያኔን ጸረ ኢትዮጵያዊነት በማያወላውል መንገድ ያረጋግጣል። ትግራይን ለማስገንጠል የተመሰረተውና ኤርትራ የኢትዮጵያ አካል አይደለችም ብሎ አቋም ይዞ ቀስቅሶና ታግብሎ በተግባር እንድትገነጠል ያደረገው ወያኔ በምኒልክ ወረራ የተፈጠረችው ኢትዮጵያ የመቶ ዓመት ታሪክ ብቻ ነው ያላት በሚል ማጠየቂያ የጠነሰሰውን የክፍፍል ፖሊሲ መሰረተ ቢስነት ለማስረዳት ስለ አገር ምንነትና ምስረታ ጥቂት ግንዛቤ መስጠት አስፈላጊ ይሆናል። አገር በአንድ አካባቢ የተለያዩ ሰዎች በአንድነት በመኖር የሚፈጥሩት የእርስ በርስ ትስስርና አደረጃጀት ሲሆን በአሁኑ ወቅት በዓለም ላይ ነጻ ከሚባሉት ወደ 200 ከሚደርሱ አገሮች ውስጥ አብዛኞቹ አሁን ያላቸውን ዘመናዊ መልክዓ ምድር ቅርጽ ሊይዙ የቻሉት በመቶና በሺህ ዘመናት በሚቆጠሩ የታሪክ ክስተቶች ውስጥ በማለፍ ነው። የእያንዳንዱ አገር ታሪክ ብንመረምር በዜጎች መካከል ትስስር የፈጠሩ የተለያዩ ምክንያቶች እንደነበሩ እንረዳለን። ጦርነቶች፣ የንግድ ልውውጦች፣ የሃይማኖት መስፋፋት፣ በንጉስ ወይም በመማሪ መወረርና መተዳደር፣ የጋብቻና የባህል ትስስር ወዘተ ከብዙዎች ውስጥ ጥቂቶች ሲሆኑ ዜጎች ለረጅም ዘመናት አብረው በመኖራቸውና በተለያዩ ምክንያቶች በመያያዛቸው አንድ አገር አንድ ህዝብ የሚለውን ስሜት በሰነ ልቦናቸው ፈጥረው አብረው መኖር ችለዋል። አንድ አይነት ቋንቋ መናገር ለሀገር መመስረት ብቸኛ ምክንያት አይደለም። በአንዳንድ ቦታዎች አገር አንድ ቋንቋ በሚናገሩ ዜጎች ብቻ ሲገነባ፣ በሌሎች ቦታዎች ለምሳሌ እንደ ህንድ አይነት በመንግስት ደረጃ የሚታወቁ ከ400 ቋንቋዎች በላይ እንዳሉ መረዳት ይቻላል። እንግሊዝ፣ አሜሪካ፣ ካናዳ፣ አውስትራሊያና ኒውዚላንድ ቋንቋቸው እንግሊዝኛ ቢሆንም የተለያዩ አገሮች ናቸው። አንድ አይነት ቋንቋ የሚናገሩ አብዛኞቹ የደቡብ አሜሪካ አገሮች ወሰንተኛ ቢሆኑም በተለያዩ አገሮች ተከፋፍለዋል። እዚሁ አጠገባችን ያለችው ሶማሊያም በቋንቋም ሆነ በዘር በሃይማኖት አንድ ሆነው መከፋፈላቸው የማይካድ እውነታ ነው። ባህል፣ ሃይማኖት ወዘተ ለአገሮች መመስረቻ ብቸኛ ምክንያቶች አይደሉም። በተለያዩ አገሮች የተለያዩ ሃይማኖትን የሚከተሉም ሆነ የተለያዩ ባህሎች ያሏቸው ዜጎች አብረው ሲኖሩ እናያለን። ለሀገሮች መመስረት ዋናውና መሰረቱ አንድ ነን፣ የጋራ ታሪክ አለን፣ በሽክሮች ተሳስረናል ወዘተ የሚለው አብሮ የመኖር ስነ ልቦናዊ ስሜት ነው። ይህ ስሜት ሊቀረጽ የሚችለው ደግሞ ለረጅም ጊዜ አብሮ በመኖር ባህልን፣ ቋንቋን፣ ልማድን ወዘተ በመወራረስ ነው። በጀርመን ሆነ በስዊዝ፣ በህንድ ሆነ በቻይና የተለያዩ ቋንቋዎች የሚናገሩ የተለያዩ ሃይማኖትን የሚከተሉ ዜጎች አገሬ ብለው በአንድ ላይ የሚኖሩበትና በአገራቸው የሚኮሩበት ምክንያት የሚያስተሳስራቸው ብሔራዊ የአገር ስሜት በመኖሩ ምክንያት ነው። አገራችንም ዘመናዊ መልክ የያዘችው ከሌሎች በተለየ ሁኔታ አለመሆኑን እንገነዘባለን። ዘመናዊ ብሔራዊ መንግስትና አስተዳደር የተቋቋመው ከምኒልክ ዘመን ጀምሮ መሆኑ የሚያከራክር ባይሆንም ሀገራችን አሁን ያላትን ቅርጽ ለመያዝ የበቃችው ከብዙ ሺህ ዘመን በላይ ብዙ መልኮችና ቅርጾችን ያካተተውን የታሪክ ዘመን አሳልፋ ነው። እንደ ሌላው የዓለም ክፍል ሁሉ በአንድ ወቅት ወይም በሌላ አንድ ንጉሥ ወይም የአገር መሪ የተወሰነውን ክፍል የማስተዳደር በተለያዩ አካባቢዎች የሚኖሩ ዜጎችን ወሮ የማስገበር ሂደቶች ተፈጽመዋል። በአንድ አካባቢ የሚኖረው ሕዝብ በአንድ ወቅት አስገባሪ፣ በሌላ ወቅት ገባሪ ሆኖ ኖሯል። ክልሎች ከጊዜ ወደ ጊዜ ሲሰፉና ሲጠቡ ቆይተዋል። ከሰሜን ንጉሶች ወደ ደቡብ በመዝመት ዜጎችን ወረው በማስገበር በስራቸው እንዳደረጓቸው ሁሉ ከደቡብም እንደ ኦሮሞው እንቅስቃሴና ወይም እንደ ግራኝ መሐመድ አይነቶች ወደ ሰሜን በመዝመት ግዛቶችን በቁጥጥራቸው ስር ለማድረግ ሞክረዋል። አማራው አጼ ቴዎድሮስ የዘመቱት በትግርኛ ወይም በኦሮምኛ ተናጋሪው ላይ ብቻ ሳይሆን በጎንደሩ፣ በጎጃሙ፣ በወሎና በሸዋ አማራ ላይ ነው። የትግራዩም አጼ ዮሐንስ ያስገበሩት አማራውን ወይም አፋሩን ብቻ ሳይሆን ትግርኛ ተናጋሪውንም ጭምር ነው። በዚህ የረጅም ዘመን የታሪክ ሂደት ብዙ ጦርነቶች ተካሂደዋል፣ ብዙ እልቂቶችም ደርሰዋል። ይሁን እንጂ ይህ የረጅም ዘመን የጦርነት ታሪክ የኢትዮጵያን ሕዝብ እርስ በርስ አጋምዶታል። በንግድ ግንኙነት፣ በሃይማኖት ማስፋፋት፣ በህዝብ ዝውውር፣ በስደት፣ በጋብቻ ወዘተ በህዝብ መካከል የተደረጉት እንቅስቃሴዎች ቋንቋ፣ ባህልና ልማዱ እንዲወራረስ አድርጓል። ይህ በህዝቦች መካከል የነበረው የረጅም ጊዜ መስተጋብር ለዛሬዋም ኢትዮጵያ መሰረት ሆኗል። ይህ የጋራ ታሪክና የእርስ በርስ ግንኙነትና ትስስር በአንድነት በአገር አብሮ ከመኖር ከሚገኘው መሰረታዊ ጥቅም ጋር ተዳምሮ ነው ኢትዮጵያዊ ነን የሚለውን አገራዊ ስሜት በእያንዳንዱ ዜጋ ስነ ልቡና ውስጥ ሊፈጥር የቻለው። አገራችን ኢትዮጵያ ለእኛ ለኢትዮጵያውያን የሰብዕናችን፣ የክብራችን፣ የወጋችን፣ የባህላችን፣ የማንነታችን መግለጫ ነች። ዘመናዊ የመንግስት አስተዳደር እውን ከሆነባት ከ19ኛው ክፍለ ዘመን ጀምሮ ኢትዮጵያውያን በሰላምና በአንድነት ኑረዋል። በአድዋ የውጭ ወራሪዎችን መክተው የአገራቸውን ነጻነት አስጠብቀዋል። በ1928 ዓመተ ምህረት ጣሊያን በወረረበት ጊዜም ኢትዮጵያውያን በቋንቋ በዘር በሃይማኖት የተከፋፈሉበት ሁኔታ ሳይሆን 5 ዓመት ሙሉ በጀግንነት በዋና መልኩ አንድ ላይ በመቆም ወራሪውን ጠላት አስወግደዋል። የትግራይ ሆነ የአማራ፣ የኦሮሞ ሆነ የወላይታ፣ የአፋር ሆነ የጉብዝ፣ የሀዲያ ሆነ የሶማሌ ዜጎች በአንድነት የውጭ ጠላትን በመመከት አገሪቷን እንዳገር አቆይተዋል። ለዚህም ታሪክን መጥቀስና የአርበኞችን ስም መዘከር ይቻላል። ይህ በረጅም ጊዜ የተገነባው አገራዊ ስሜት በማናቸውም ጊዜ እንከንና እንቅፋት አልነበረውም ማለት አይቻልም። አንድነትን የሚያጎለብቱና የሚያጠናክሩ የሚያጋምዱና የሚያስተሳስሩ በርካታ ሁኔታዎች እንደመኖራቸው ሁሉ አንድነትን የሚያላሉ የአገሪቷን ሉዓላዊነት አደጋ ላይ ሊጥሉ የሚችሉ ሁኔታዎችም እንደነበሩ ታሪካችን የሚመሰክረው ነው። ሁሉም ብሔርና ብሔረሰብ በኩል ደረጃ መብቱ ተጠብቆለት ኑሯል ማለትም አይቻልም። ጭቆናውን ያካሄዱት በስልጣን የነበሩት ጥቂት ግለሰቦች ቢሆኑም በርከት ያሉት ብሔርና ብሔረሰቦች ተጨቆነው መቆየታቸውና ከዚህ ጭቆናም ለመላቀቅ ትግሎች ማካሄዳቸው የማንክደው የታሪካችን ገጽታ ነው። ኦሮሞውና በደቡብ ያሉ ብሔረሰቦች መሬታቸውን ተነጥቀው በፊውዳሎቹ በመበዝበዛቸው ምክንያት የመሬት ላራሹ ጥያቄ በወቅቱ የነበረው ተማሪዎችና ተራማጅ ዴሞክራሲያዊ ኃይሎችም ተነስቶ ትግል ተካሂዶበታል። ኦሮሞው፣ በደቡብ ያሉ የተለያዩ ብሔረሰቦች፣ አፋሩ፣ ሶማሌው፣ ትግሬው ወዘተ ኤርትራን ጨምሮ ባህላችንና ቋንቋችን ይከበር፣ የራስን እድል በራስ የመወሰን መብታችን ይከበር በሚል ጥያቄ አቅርበዋል፣ ትግልም አካሂደዋል። በአጼውም ዘመን ሆነ በደርግ እንዲሁም በወያኔ በርካታ የብሔረሰብ እንቅስቃሴዎች ተካሂደዋል፣ እየተካሄዱም ናቸው። የምዕራብ ሶማሌ ነጻ አውጪ ድርጅት፣ የነዋቆ ጉቱ እንቅስቃሴ፣ የነታደሰ ብሩ፣ የኦነግ፣ የኤርትራው፣ የወያኔ ወዘተ ሁሉ በብሔርና ብሔረሰብና በአጠቃላይ ጭቆና ላይ ተመስርተው የተካሄዱ የብዙ ኢትዮጵያውያንን ሕይወት ዋጋ ያስከፈሉ እንቅስቃሴዎች ነበሩ። እነዚህም ተቃውሞዎች በየጊዜው የነበሩ አገዛዞች ተገቢ መፍትሄ ሊሰጧቸው ባለመቻሉ ችግሩ ከመባባሱም ሌላ ለአገሪቷ ሕልውና ላይ ከፍተኛ አደጋ እንዲያንዣብብ አድርጓል። በ60ዎቹና በ70ዎቹ ዓመታት ወጣት ተማሪዎች እንዲሁም በኋላም በኢህአፓና በሌሎች ተራማጅ ድርጅቶች ውስጥ ተካተው ለስርዓት ለውጥ የታገሉት ወጣቶች የብሔር ጥያቄን አንስተው የብሔር ጭቆና ይወገድ፣ ለብሔርና ብሔረሰብ ጥያቄ ተገቢው ዴሞክራሲያዊ መልስ ይሰጠው የሚለውን አቋም የገፉት ጥያቄው ተገቢ መልስ ካላገኘ በኢትዮጵያዊነት ስሜት ላይና በአገሪቱ ህልውና ላይ አደጋ ያመጣል ከሚል ስጋት ካዘለ እምነት ነበር። የተራማጁ ክፍል ጥያቄ በዘመኑ በግራው ርዕዮተ ዓለም ንድፈ ሐሳብ ተሸፍኖ የነበረውን የጠባብ ብሔረተኛ አደጋን በቂ ትኩረት አለመስጠቱ ድክመት ቢሆንም በወቅቱ የችግሩን መኖር ማመልከቱና ተገቢ መፍትሄ እንዲሰጠው መታገሉ የሰጎን ፖለቲካ ለማይፈልጉ ሁሉ ትክክል ነበር። በተከታታይ የነበሩት አገዛዞች ጭቆናው ይወገድ፣ እኩልነት ይኖር ለሚለው የፍትህ ጥያቄ ተገቢ መፍትሄ ከመስጠት ይልቅ ተቃውሞውን ለማፈን የወሰዱት የኃይል እርምጃ ችግሩን አባባሰው እንጂ አልፈታውም። ከብዙ ዓመታት ጦርነቶች፣ ከበርካታ ወገኖቻችን ሕይወት መጥፋት፣ ከብዙ ንብረትና ሀብት መውደም በኋላ የኤርትራ መገንጠል እውን የሆነውና የአገራችን ሉዓላዊነት አደጋ ላይ እየወደቀው በአንድ በኩል በአገዛዞቹ ተፈጥሮ ባህሪና ጠባይ ሲሆን፣ በሌላ በኩል እንቅስቃሴውን እንመራለን በሚሉት ጠባብ ብሔረተኛ ድርጅቶች ከነበረው ጠባብ አመለካከት የመነጨ ነው። ጭቆናው ተወግዶ እኩልነት ሰፍኖ የሕዝብና የአገር አንድነት ሊጠበቅ ይችል የነበረው በዴሞክራሲያዊ የፖለቲካ ስርዓት ውስጥ ብቻ ነበር። የነበሩት አገዛዞች ደግሞ ከዴሞክራሲ ጋር የማይተዋወቁ አምባገነን አገዛዞች ስለነበሩ በየብሔርና ብሔረሰቦቹ የተነሳው የፍትህና የእኩልነት ጥያቄ መልስ ሊያገኛል ቻለም። ችግሩን ለመፍታት በሚል ባምባገነን አገዛዞች የተወሰዱት የጦርነት መፍትሄዎች ችግሩን የበለጠ አባባሱት እንጂ ሊፈቱት አልቻሉም። ጦርነቶቹ በግንባር ቀደምትነት እንመራለን የሚሉትን ጠባብ ብሔረተኛ ድርጅቶችን ከንዳፈረጠሙ እንጂ ተቃውሞው እንዲዳከም አላደረጉም። ከላይ እንደተጠቀሰው በተለያዩ ብሔረሰቦች መካከል ለዘመናት ሲወርድ ሲዋረድ የመጣ የቋንቋ፣ የባህል፣ የሃይማኖት፣ የልምድ፣ የጋብቻ ወዘተ መተሳሰርና መጋመድ ለዘመናት የዘረጠ ስለሆነ በየጊዜው በደልና ብሶት ቢኖርም በሕዝቦች መካከል ወደ መለያየት የሚያደርስ መሰረታዊ ምክንያት አልነበረም። በአገዛዞቹ የተፈጠረው በደልና ጭቆና በወቅቱ መልስ ሳያገኝ ቀርቶ ከጊዜ ወደ ጊዜ ከተከመረ፣ በገዢዎች ከተራገበና ከተባባሰ፣ የብሔረተኞች ፍላጎት ማሟያ ሆኖ ወደ መለያየት ሊያደርስ ይችላል። የእኩልነቱም ሆነ የፍትህ ጥያቄ የሚነሳውና የሚመለከተው ብዙሃኑን ዜጋ ቢሆንም ተቃውሞ መልክ ይዞ በተደራጀ መልክ የሚካሄደው በተወሰኑ ብሔረተኛነት ባጠቃቸው ቡድኖች ነው። አብዛኛው ጊዜ ተቃውሞውን በግንባር ቀደምትነት የሚመሩት የተደራጁ ቡድኖች ደግሞ ከህዝቡ ጥያቄ ይልቅ የሚታያቸው ስልጣን ይዞ የግል ጥቅምን መግፋት ስለሆነ በሚገነጠለው አካባቢ ራሳቸውን ስልጣን ላይ ለማቆየት ዋስትና እስካገኙ ድረስ መገንጠልን ይገፋሉ። ይህ በሌሎች አገሮች የደረሰ ነው። በእኛም አገር የኤርትራ መገንጠል በተግባር የዋለው በዚሁ ምክንያት ነው። አንዳንዶችም እንገንጠል ሲሉ የሚመኙት ይህንን ነው። አረመኔው ደርግ ከህዝብ ተነጥሎ ጉልበቱ በዛለበት ወቅት በለሴ ቀና ወያኔ በወታደራዊና ኃይል በባዕዳን ትብብር ስልጣን ሲይዝ በአገሪቷ ውስጥ መፍትሄ ይሹ ከነበሩት በርካታ ውስብስብ ችግሮች መካከል አንዱ የብሔርና የብሔረሰብ ጥያቄ እንደነበር ግልጽ ነው። ወያኔ ለጥያቄው መፍትሄ ይሆናል ብሎ ያቀረበው የቋንቋ ክልሎችን መሰረት ያደረገው ፌዴራል ስርዓትና በሕገ መንግሥት ተብዬ ውስጥ የተካተተው የመገንጠል መብት ችግሩን ከማባባስ አልፎ የአገሪቷን ህልውናና የሕዝቧን አንድነት ከምንጊዜውም በላይ አደጋ ውስጥ እንዲገባ ያደረገ ነው። ትግራይን ለመገንጠል ተመስርቶና ተንቀሳቅሶ የነበረው ወያኔ በወታደራዊ ኃይልና በባዕዳን ድጋፍ አገሪቷን በተቆጣጠረበት ወቅት ኢትዮጵያን ከፋፍሎና አዳክሞ በስልጣን ላይ ለመቆየት የሚያስችለው ሁኔታ መኖሩን ሲገነዘብ የመገንጠል አቋሙን አሸጋሸገ። ጠባብ መሰረት ያለው ቡድን ፍላጎቱንና አገዛዙን በብዙሃኑ ላይ እየጫነ ለረጅም ጊዜ በስልጣን ላይ ሊቆይ እንደማይችል ገና ከመጀመሪያው ግልጽ የሆነለት ወያኔ ስልጣን ላይ ለረጅም ጊዜ ለመቆየት የሚያስችሉትን ስልቶች መቀየስ ነበረበት። በምዕራባውያን ምክርና ትብብር ተግባራዊ እንዲሆኑ የቀረቡት ኤርትራን ከማስገንጠል በተጨማሪ የመገንጠልን መብት በሕገ መንግሥት ተብዬ ውስጥ ማካተትና አገሪቷን በቋንቋና በብሔር ክልሎች በመከፋፈል በመሪ ድርጅት የሚዘወር ስልጣን አልባ መብት አልባ የሆነ የቋንቋ ፌዴሬሽን መመስረት ነበር። የኤርትራ ጉዳይ በዴሞክራሲያዊ መንገድ ሕዝቡ ተወያይቶበትና ሐሳብ ሰጥቶበት ውሳኔም አሳልፎበት እንዲፈታ ከማድረግ ይልቅ ለመገንጠሉ ዋና ተከራካሪና ጠበቃ ሆኖ ለተባበሩት መንግሥታት ድርጅት ደብዳቤ በመጻፍ ሻዕቢያ ኤርትራን እንዲገነጥል ተባብሯል፣ ኢትዮጵያንም አንድ አካሏ እንዲቆረስ ከማድረግ ጋር አለወደብም አስቀርቷታል። የመገንጠልን መብት የሚፈቅደውን አንቀጽ 39 ሕገ መንግሥት ተብዬ ውስጥ ወያኔ እንዲከተት ያደረገው በአንድ በኩል መገንጠልን የሚመኙ ብሔረተኛ ድርጅቶች ሁል ጊዜም በሕልም እንጀራ እንዲንቀሳቀሱ ለማድረግ ሲሆን፣ በሌላ በኩል ደግሞ የሀገሪቱ ህልውናና የሕዝቦቹ አንድነት አደጋ ላይ መውደቁ የሚያስጨንቀው ወገን ያኔ ከሌለ ሀገሪቱ ትበታተናለች የሚል ስጋት ውስጥ ገብቶ በአገዛዙ ላይ የሚያደርገውን ተቃውሞ እንዲያለዝብ የተደረገ ተንኮል ነው። ሀገሪቱን በቋንቋ ክልሎች በመከፋፈል እንዲሁም በብሔረሰቦች መካከል ጥላቻ ምርት እንዲዘራ ያወጣውና በተግባር ያዋለው ፖሊሲ ደግሞ በተለያየ መንገድ ተሳስሮና ተጋምዶ የነበረው ህዝብ አንድነቱ እንዲላላ ተነጣጥሎ እንዲዳከም ለሀገሩም ሆነ ለመብቱ ባንድነት ቆሞ ጠንካራ በትር ባገዛዙ ላይ እንዳያሳርፍ ለመከላከል የተጠነሰሰ ስልት ነው። ከዚህ ጋር ተያይዞ በየብሔረሰቡ ያሉት ብሔረተኛ ድርጅቶች ተጠናክረው የስልጣን ተቀናቃኝ እንዳይሆኑ ወያኔ ባንድ በኩል የራሱን ወታደራዊና የጸጥታ መዋቅር በየክልሉ ከማጠናከሩ ጎን ለጎን በጥቅም በሹመት የተደለሉ የተለጣፊ ድርጅቶች አባላትን አሰባስቦና የራሱ አሽከር ሎሌና ተባባሪ በማድረግ ተገንጣይም ሆነ ተቃዋሚ የሆኑ ብሔረተኛ ድርጅቶችን ከህዝቡ ለመነጠልም ሆነ በይዞታ እንዲዳከሙ ለማድረግ ሞክሯል። ይህም የፖለቲካ መረጋጋትን ለማስገኘት አንድ የተጠናከረ ድርጅት ብቻ ያስፈልጋል ከሚለው በ1982 ዓመተ ምህረት ሲሰነዘር ከነበረው የምዕራባውያን ምክር ጋር አብሮ የሚሄድ ስልት ነበር። በ1928 ዓመተ ምህረት ጣሊያን ከነደፈው የከፈፈል መልካም እድር ተገልብጦና ተስተካክሎ በቋንቋና በብሔረሰብ ላይ ተመስርቶ የተቀረጸው የብሔር ብሔረሰብ ፌዴሬሽን ባንድ በኩል ለተባሉት ብሔርና ብሔረሰቦች የሰጣቸው ይህ ነው የሚባል መብትም ሆነ ስልጣን የሌለ ሲሆን፣ በሌላ በኩል ግን ከረጅም ጊዜ ጀምሮ ተሳስሮ በነበረው በኢትዮጵያ ህዝብ አንድነት ላይና በአገሪቷም ህልውና ላይ ምንጊዜም ሊፈነዳ የሚችል ፈንጂ አብሯል። ክልሎቹ የተከለሉት በጥናት ላይ በተመሰረተ ሁኔታ እንዲሁም በህዝብ ፍላጎትና ይሁንታ ሳይሆን በአምባገነንነትና በማናለብኝነት ነው። 9 ከሚባሉት ክልሎች መካከል 4ቱ ማለትም የደቡብ፣ የጋምቤላ፣ የቤኒሻንጉል ጉምዝና የሐረሪ ክልሎች የተለያዩ ቋንቋዎች የሚናገሩ ብሔርና ብሔረሰቦች የሚኖርባቸው አካባቢዎች ናቸው። 4ቱ ደግሞ የትግራዩ፣ የአማራው፣ የኦሮሞውና የሶማሌ ክልሎች አንዱ ቋንቋ ተናጋሪ በቁጥር ቢበዛም ወዳን የሆኑ ግን ቁጥራቸው ቀላል ግምት የማይሰጠው የሌሎች ብሔረሰብ አባላት አብረው የሚኖሩበት መሆኑ ግልጽ ነው። የቋንቋው ፌዴሬሽን ለየክልሉ ብሔርና ብሔረሰቦች ያመጣው ነገር ቢኖር የክልል ባለስልጣኖች በአዲስ መልክ በየክልሉ ያሉ ወዳን ብሔረሰቦች አባላትን መጨቆንና ማሰቃየት ብቻ ነው። ወያኔ በክልሎቹ ውስጥ አስተዳደሩን በተለጣፊዎቹ አለዚያም በቀጥታ በካድሬዎቹ አማካይነት የሚያካሂድ ሲሆን የክልሉንም ንብረት ሆነ ሀብት በቀጥታ የሚበዘብዝበትን መንገድ አመቻችቷል። ለምሳሌ መሬት በመንግስት ቁጥጥር ስር እንዲውል በሕገ መንግስት ተብየው ደንግጎ በፌዴራል መንግስትም ስም በየክልሉ ያለውን መሬት እንዳሻው እየቸበቸበ ከፍተኛ ሀብት በማካበት ላይ ይገኛል። ተለጣፊዎቹ ግንባር ቀደም ድርጅት ነኝ ከሚለው ከወያኔ ጋር በማበር የጥቅምና የስልጣን ተጋሪ ሆኑ እንጂ የትኛውም ብሔረሰብ አባላት በወያኔና በተባባሪዎቹ ከመጨቆንና ከበበዝበዝ ያመለጠ የለም። የክልል ፌዴሬሽን በሀገሪቱ ልዕልናና በህዝቦቹ አንድነት ላይ ያመጣው ጠንቅ ግን ቀላል ግምት ሊሰጠው የሚችል አይደለም። ክልሎች ሲፈጠሩ እያንዳንዱ የክልል ባለስልጣን በክልሉ ያሉ ወዳን ብሔረሰብ አባላትን ጠርጎ የሚያስወጣ መብት ያለው አይነት ስሜት በመፍጠሩ በበደኖ፣ በአሰቦት፣ በአርባጉጉ፣ በአሰሳ፣ በኦጋዴን፣ በአዋሳ፣ በጋምቤላና አሁን ደግሞ በቤኒሻንጉል ወዘተ በአማራውና በሌሎች ብሔረሰቦች ላይ የደረሱ እልቂቶች ሊደርሱ ችለዋል። የእኩልነት ጥያቄ መመለሱ፣ በራስ ቋንቋ የመናገሩ፣ የራስ ባህል ልማድ ወዘተ የማዳበሩ ክስተት የአንድነትንና የአብሮ መኖር ስሜትን ማጠናከር ሲገባው የጥላቻና የጎሳ ስሜትን እንዲፈጠር ከብሔረተኞች ግፊት እየተደረገ ነው። በከፍተኛ ትምህርት ተቋማት የሚማሩ ወጣቶች ከሌላው የህብረተሰብ ክፍል በተሻለ ሁኔታ እውቀት የገበዩ ያገርና የወገን ፍቅር ሊያንገበግባቸው የሚገባ ለህዝቦች አንድነትና እኩልነትን ቅድሚያ ሰጥተው ኃይላቸውን አስተባብረው ባምባገነኑ አገዛዝ ላይ መተሰማ ሳረፍ ሲገባቸው በዘርና በቋንቋ ወገን ሲለያዩ በማይረባ ምክንያት በየጊዜው ሲጣሉ ሲደባደቡ መታየታቸው የከፈፈሉ ጠንቅ ምን ያህል ስር እየፈደደ ይመጣና አደገኛም ደረጃ መድረሱን የሚያመለክት ነው። ባለፉት 20 አመታት ይህ አካባቢ ወይም ይህ ወሰን ለኔ ይገባኛል የሚሉ ጥያቄዎችን በማንሳት በተለያዩ ብሔረሰቦች መካከል የተካሄዱት መደም መፋሰስን ያስከተሉ ግጭቶች፣ በቋንቋና በጎሳ ላይ የተመሰረተው ፌዴሬሽን ያስከተለው ሌላው ጠንቅ ነው። የህዝብ መብት ተረጋግጦ የህግ የበላይነት ዴሞክራሲና ነጻነት እውን እስካልሆኑ ድረስ አገራችን ውስጥ ያሉት ልዩ ልዩ ችግሮች እየተባባሱ መሄዳቸው ግልጽ ነው። የከፈፈል ፖሊሲን በመዘርጋት ወያኔ ለተወሰነ ጊዜ የስልጣን እድሜ ቢያገኝም ህዝብ ካመረረና ካመጸ ደግሞ ባጭር ጊዜ ውስጥ ሊወገድ እንደሚችል የአገራችንም ሆነ የሌሎች አገሮች ታሪኮች ያረጋግጡልናል። የከፈፈሉ ጠንቅ ወያኔ ሲወገድ ምን አይነት መልክ እንደሚይዝ መተንበይ ባይቻልም አደጋውን ግን ማቃለል አይቻልም። ስለሆነም ምን መደረግ አለበት የሚለው ጥያቄ መልስ ፈላጊ ነው። ያፓ ከዚህ በፊት በተደጋጋሚ በዚህ በኩል አቋሙን የገለጸና ያብራራ ሲሆን የችግሩን አሳሳቢነት በመረዳት አሁንም በማያዳግም ሁኔታ ግልጽ ማድረግ ይሻል። መልሱም አመለካከትን ከማስተካከል ጀምሮ በተግባራዊ እንቅስቃሴዎች መፍትሄዎችን የመሻትና የረጅም ጊዜና ያጭር ጊዜ ተግባራትን ማከናወን ያካትታል። በመጀመሪያ ደረጃ መታወቅ ያለበት ጥያቄ በአገራችን ብሔርና ብሔረሰቦች የእኩልነት ጥያቄ ቢያነሱ በራሳቸው ቋንቋ የመናገር፣ የራሳቸውን ባህል የማዳበር፣ በአካባቢያቸው ራሳቸውን በራሳቸው የማስተዳደር ጥያቄ ቢያነሱ ተገቢ ጥያቄ መሆኑና መልሱንም የይስሙላ ሳይሆን በተገቢው መንገድ ዴሞክራሲን መሰረት አድርጎ በስራ ላይ ማዋል አስፈላጊ መሆኑን መረዳት ያስፈልጋል። የእኩልነትና የፍትህ ጥያቄዎችን የሚያነሱ ብሔር ብሔረሰቦች በጥላቻ የታጠሩ መገንጠልንም ሁሉ የሚሹ ናቸው ማለትም አይደለም። በአርባ ጉጉም ሆነ በበደኑ የደረሰውን እልቂት ያስቆሙ ዜጎች ከተፈናቀሉበት ቀያቸው እንዲመለሱ ያደረጉ፣ ለረጅም ጊዜ ከሌሎች ጋር አብረው የኖሩ የኦሮሞ አዛውንት አባቶች፣ እናቶች መሆናቸውን ማስታወስ ያስፈልጋል። ስለሆነም የብሔርና ብሔረሰብ ጥያቄዎች እንደሌሉ፣ በብሔርና በብሔረሰቦች በኩል የእኩልነት ጥያቄ መነሳቱ ተገቢ እንዳልሆነ የሚመለከቱ ዜጎች አመለካከታቸውን ማስተካከል ያስፈልጋቸዋል። በአንጻሩም የብሔር ብሔረሰቦችን የፍትህና የእኩልነት ጥያቄ በመለጠጥ ከመገንጠል ጋር አያይዘው ጥያቄውን የራሳቸው ፍላጎትና ዓላማ ግብ መምቻ ለማድረግ የሚንቀሳቀሱ ቡድኖች የእኩልነት ጥያቄ ከተመለሰ በብሔርና ብሔረሰቦች መካከል ወደ ልዩነት የሚያመራ መሰረታዊ ቅራኔ አለመኖሩን መረዳት ይኖርባቸዋል። እንደ ኢትዮጵያ የመሰሉ የብዙ ብሔርና ብሔረሰብ ያሉባት አገር ውስጥ የፌዴራል ስርዓት ተቃሚነት ቀላል ግምት ሊሰጠው የሚችል አይደለም። ይሁን እንጂ የፌዴራል የአስተዳደር ክልሎች ሁሌም ቋንቋን ወይም ብሔርን መሰረት ባደረገ መከለል አይኖርባቸውም። በጥናት በውይይትና በመግባባት መጨረሻም በህዝብ ይሁንታ መደረግ ይኖርበታል። የትኛውም ቋንቋ ተናጋሪ የትኛውም ብሔረሰብ ብሔር አባል የሆኑ ኢትዮጵያውያን በየትኛውም የኢትዮጵያ ግዛት ውስጥ የመኖር፣ ቤተሰብ የመመስረት፣ የመስራት ወዘተ መብታቸው የተከበረና የማይገረሰስ ነው። ይህ በሁሉም ዜጎች ዘንድ ግንዛቤ ማግኘት ያለበት መሰረታዊ ጉዳይ ሲሆን በዴሞክራሲያዊ ስርዓት ውስጥ ህዝብን እወክላለሁ የሚል መንግስት የህዝብን መብት በማስከበር በኩል ካሉበት ኃላፊነቶች መካከል ዋነኛው ነው። የብሔረሰቦች የእኩልነትና የፍትህ ጥያቄ በትክክል ሊመለስ የሚችለውም ሆነ ማዕከላዊ የፌዴራል አስተዳደር የአካባቢው አስተዳደሮች ተግባራቸውና የስልጣን ከፈፈላቸው ሚዛኑ ተጠብቆ አገራችንም ህልውናዋና የግዛት አንድነቷ ተከብሮ ሁሉም ዜጋ በእኩልነት በሰላምና በብልጽግና ሊኖር የሚችለው መሰረታዊ የሆኑ የህዝብ መብቶች የተከበሩበትና የህግ የበላይነት የሰፈነበት ዴሞክራሲያዊ ስርዓት ሲኖር ተረድቶ ሁሉም ህዝብ ሁሉም ብሔርና ብሔረሰብ በአገራችን ላይ የተጫነውን የወያኔ አምባገነን አገዛዝ በተባበረ ክንድ ለማስወገድ የረቀቀ ስልት መቀየስና ተጨባጭ ትግሎችን ማድረግ ይጠበቅበታል። ወያኔ የዘረጋብንን የከፈፈል መረብ ልንበጣጥስም ሆነ ያጠመደብንን የመበተን ፈንጅ ልናመክድ የምንችለው ያንዳችን ቁስል ለሁላችንም ሲሰማን ያንዱን በደልና ብሶት የሁላችንም ማድረገን ስንወስድ ነው። በዚህ በኩል በቅርቡ በሙስሊም ወንድሞቻችንና በክርስቲያን መካከል እየተደረገ ያለው የትግል አጋርነት በቤኒሻንጉልም ሆነ በጋምቤላ በአማራው ላይ ተወሰደውን የዘር ጠረጋን አስመልክቶ በሁሉም ወገኖች እየተሰማ ያለው የጋራ ተቃውሞ እንዲሁም ልዩ ልዩ ጊዜ በተለያዩ ብሔረሰብ አባላት ላይ ሲወሰዱ የነበሩትን በኃይል የማፈናቀል እርምጃዎች የተለያዩ ብሔረሰብ አባላት አጥብቀው ሲኮንኑ መደመጣቸው ወደ አንድነት የሚያመጣና የሚያበረታታ እንቅስቃሴ ነው። በቋንቋ በብሔር ወዘተ ልዩነት ላይ ተመስርተው የሚደረጉ ግጭቶችን ለማጥፋት በተለያዩ የብሔረሰብ አባላት መካከል አንድነት እንዲፈጠር ለማድረግ ከፍተኛ ጥረት መደረግ ሲኖርበት ከዚህ ጋር ተያይዞ በስልጣን ላይ ያለውን የወያኔ ቡድን ከትግራይ ብሔረሰብ አባላት ጋር ደብልቆ የመመልከቱና በዚያ ላይ ተመስርቶ ጥላቻ የማስፋፋቱን እንቅስቃሴ መወገድ እንዳለበት መገንዘብ ያስፈልጋል። የጠባብ ቡድን በትግራይም ጭምር ህዝባዊ መሰረት የሌለው የትግራይም ህዝብ እንደሌለው ኢትዮጵያ ህዝብ በዚህ ጠባብ ቡድን የሚረገጥና የሚጨቆም መሆኑን ተገንዝቦ ከትግራይ ህዝብ ጋር የትግል አንድነት መመስረት ወሳኝ መሆኑን ማመን ይገባል። ልዩነታችን ጌታችን ነው። ኢትዮጵያዊነትም የጋራ ቅርሳችን ነው። ይህ የጋራ ታሪካዊ ቅርስ እንዳትገልጥ በየጊዜው ውሃ ካልጠጣ ካልተቆጠቆጠ ይተወልጋል፣ ይደርቃል፣ ይሞታል። የጋራ ቤታችን ጌታችንና ቅርሳችን የሆነውን አንድነታችንን ኮትኩተን ካላለመለም በጋራ የመኖር በሰላም የመኖር በጋራ የመበልጸቅ በጋራ የማደግ ተስፋችን ይሟጠጣል። ስለሆነም የጋራ ቤታችንን በጋራ ጥረታችን እንጠብቀው። በኩልነት ላይ በተመሰረተ አንድነታችን የኢትዮጵያ ሉዓላዊነት ይከበራል፣ እናሸንፋለን።
Yeah.